የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ታህሳስ 26 2014 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ከምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ከ195,000 በላይ ሰው መፈናቀሉን የክልሉ የመንግስት ኮሚኒኬሽንስ ኃላፊ ገልጸዋል።
በምስራቅ ወለጋ ብቻ 199,491 ሰው ከቤት ንብረቱ ተፈናቅሏል ማለት ነው። ሸኔ በሚሰነዝረው ጥቃት መንግስት ሰፋ ያለ ኦፕሬሽን እዛ አካባቢ በማካሄድ ይገኛል ማለት ነው።
የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ኃይሉ አዱኛን የሰማችሁት። በአብይ ርዕስ ዘገባ ይዘናል። ሌሎችም ዘገባዎችን ይዘናል። በዚህ ምሽት አብራችሁን ቆዩ። ዝግጅቶቻችንን ዌብሳይታችንና በፌስቡክ ላይቭ በቀጥታ ማዳመጥ ትችላላችሁ። ፕሮዲውሰሩ አብርሃን ኃይሉ፣ የዌብና ማህበራዊ መገናኛዎች ፕሮዲውሰር አበባየው ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ ነች። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እንስማ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። በሱዳን ስልጣናቸውን የለቀቁትን ጠቅላይ ሚኒስትር አብደላ ሐምዶክን ተከትሎ የሱዳን ዲሞክራሲ ደጋፊዎች ዛሬ ማክሰኞ ሌላ ትልቅ የሰላማዊ ሰልፍ ማድረጋቸው ተሰማ። መፈንቅለ መንግስቱ ከተካሄደበት ካለፈው ጥቅምት ወር ጀምሮ የፖለቲካ ሂደቱ ሽባ የሆነባት መሆኑ በሚነገርባት ሱዳን ውጥረቱ እየተባባሰ መምጣቱም ተመልክቷል። ከትናንት በስቲያ እሁድ ከስልጣናቸው የለቀቁት አብደላ ሐምዶክ በስልጣን ላይ ያሉትን ወታደራዊ ጀነራሎችና የተቃውሞ ድምጻቸውን በማሰማት ላይ የሚገኙትን የዲሞክራሲ ደጋፊ ንቅናቄ አባላት ማግባባት አለመቻላቸውን ገልጸዋል። ባለፈው ቅዳሜ በደቡብ አፍሪካ ምክር ቤት ህንጻ ላይ ለደረሰው የእሳት አደጋ ተጠርጥሮ የተከሰሰው የ49 ዓመቱ ዛንዴሌ ክሪስመስ ማፌ ዛሬ ማክሰኞ ፍርድ ቤት ቀርቧል። ማፌ የተከሰሰው የእሳት ቃጠሎውን በማድረስ ሰብሮ በመግባትና በስርቆት መሆኑ ተመልክቷል። የደቡብ አፍሪካ ፖሊስ ተጠርጣሪው ማፌ በእጁ ከነበረው ተቀጣጣይ ፈንጂ ሰርቋቸዋል ከተባሉት ላፕቶፖችና ሰነዶች ጋር መያዙን አስታውቋል። የማፌ ጠበቃ ተከሳሹ ጥፋተኛ አለመሆኑን ተናግረዋል። በተቀጣጣይ ነገሮች እና ፈሳሾች ጭምር እየታገዘ የደረሰው ቃጠሎ የ138 ዓመት ታሪክ ያለውን የደቡብ አፍሪካ ምክር ቤት ህንጻን ጨምሮ በአካባቢው በሚገኙ ሌሎች የአዲሱ ምክር ቤት ህንጻዎች ላይ ጉዳት ማድረሱ ተመልክቷል። የማሊ ተቃዋሚዎች ህብረት የማሊ ወታደራዊ መንግስት ከምርጫው በፊት የአምስት ዓመት የሽግግር ጊዜ መጠየቁን ዛሬ ባወጡት መግለጫ ተቃወሙ። ማሊ ውስጥ አንድ ዓመት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ በተካሄደ መፈንቅለ መንግስት ስልጣን የጨበጠው ወታደራዊ መንግስት በዚህ ዓመት ምርጫ እንደሚካሄድ የገለጠ ቢሆንም አሁን ግን የምርጫው ጊዜ ከአምስት ዓመት በኋላ የሚካሄድ መሆኑን ማሳወቁ በአገሪቱ ተቃዋሚ የፖለቲካ ፓርቲዎች ዘንድ ተቃውሞ አስነስቷል። ትናንት ሰኞ ኢራቅ ውስጥ በባግዳድ አውሮፕላን ማረፊያ አቅራቢያ በሚገኝ የዩናይትድ ስቴትስ ወታደራዊ ይዞታ አቅራቢያ ሲበሩ ነበር የተባሉት ሁለት መሳሪያ የተገጠመላቸው ድሮኖች ተመተው መውደቃቸው ተገለጸ። መግለጫውን የሰጡት የኢራቅ ደህንነት ባለስልጣናት በጥቃቱ የደረሰ ጉዳት አለመኖሩን ጠቅሰዋል። የድሮን ጥቃቱ ሊካሄድ የነበረው ኢራንና ተባባሪዎቿ ኢራቅ ውስጥ የተገደሉትን የኢራን ጀነራል ቃሲም ሶሌማኒን ሁለተኛ ዓመት በሚያከብሩበት ጊዜ መሆኑን ተመልክተዋል። ጀነራሉ የተገደሉት በተመሳሳይ የአውሮፕላን ማረፊያ አቅራቢያ በፕሬዝደንት ትራምፕ ትዕዛዝ በተላለፈ የድሮን ጥቃት መሆኑ ይታወሳል። ዩናይትድ ስቴትስ በአገሪቱ ያሉትን የስጋ ሀብት ልማት አስመልክቶ እያሻቀበ ያለውን ገበያ የሚከላከል ምንም አይነት ውድድር ባለመኖሩ የግሉን ዘርፍ ለመደገፍ $1 ቢሊዮን ትመድባለች ሲሉ ፕሬዝደንት ባይደን ትናንት በሰጡት መግለጫ ተናገሩ። የባይደን ውሳኔ የመጣው አሜሪካ ውስጥ የበሬ፣ የአሳማ ስጋና የዶሮ ሀብቶችን አምራችነት ጠቅልለው የያዙት ጥቂት ድርጅቶች ገበያውን በመቆጣጠራቸው በደንበኞቻቸውና አከፋፋዮች ላይ ዋጋ በመቆለል ትርፍ እያጋበሱ በመምጣታቸው መሆኑ ተመልክተዋል። ፕሬዚደንት ባይደን በንግግራቸው ካፒታሊዝም ያለ ውድድር ካፒታሊዝም አይደለም፣ ብዝበዛ ነው። በስጋና ዶሮ ኢንዱስትሪ ውስጥ የምናየውም ይህንን ነው ብለዋል። በቅርቡ በዋይት ሀውስ የተደረገው አንድ ጥናት እንደሚያሳየው እስከ 85 ከመቶ የሚሆነውን የአሜሪካን ከብቶችና ዶሮዎች ገበያ የተቆጣጠሩት አራት ድርጅቶች መሆናቸው ተገልጿል። የ$1 ቢሊዮን ድጋፍ ገለልተኛ የሆኑ ሌሎች የግል ተቋማትን ተወዳዳሪነት እንዲያግዝ መሆኑም ተነግሯል። በዓለም አምስቱ ሀያላን ሀገራት የኒውክሌር ጦር መሳሪያ የበለጠ እንዳይስፋፋ ለመክታት ሊደርስ የሚችለውን የኒውክሌር ግጭት ለመከላከል በጋራ ለመስራት መስማማታቸውን ትናንት ሰኞ ባወጡት የጋራ መግለጫ አስታወቁ። የተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባላት የሆኑት በቡድን ስማቸው P5 የሚባሉት አምስቱ ሀገራት ቻይና፣ ፈረንሳይ፣ ሩሲያ፣ እንግሊዝና ዩናይትድ ስቴትስ ባወጡት መግለጫቸው እንደዚያ ያሉ የጦር መሳሪያዎች መሰራጨት የሌለባቸው መሆኑን አበክረን እናምናለን ብለዋል። አገሮቹ ጨምረው የኒውክሌር ጦርነት የሚያሸንፉት ባለመሆኑ ጦርነቱ መቼውም ቢሆን መካሄድ የሌለበት መሆኑን እናረጋግጣለን በማለት ስምምነታቸውን አስረግጠው ተናግረዋል። ስምምነቱ የመጣው ከሃያላን አገራት ጋር የተደረገውን የኢራን የኒውክሌር ስምምነት የሚከለሰው ስብሰባ ትናንት ሰኞ በተደረገበት ወቅት ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የጀርመን ቻንስለር ኦላፍ ስኮልዝ ከሞስኮ ጋር ያለውን ግንኙነት ለማደስ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በዚህ ወር መገባደጃ ላይ ፊት ለፊት ተገናኝተው ሊወያዩ ማሰባቸው ተነገረ። አንዳንድ የጀርመን ከፍተኛ ባለስልጣናት ከወዲሁ በዚህ ወር ውስጥ ከሩሲያ አቻቸው ጋር ተገናኝተው በሩሲያና በዩክሬን ሳቢያ በአካባቢው በተፈጠረው ጥረት ለመምከር ቀጠሮ ይዘዋል። ይሁን እንጂ የጀርመኑ መሪ ከሩሲያ ጋር የሚፈልጉት አዲስ ግንኙነት በኃይል አቅርቦት፣ ፖለቲካና በዩክሬን ጉዳይ ላይ በመነጋገር ለመጀመር ማሰባቸውን የጀርመን መገናኛ ብዙሃን ዘግበዋል። የዩናይትድ ስቴትስና የሩሲያ ከፍተኛ ባለስልጣናትም ጥር 1ና 2 2014 ዓ.ም ምህረት ሩሲያ በዩክሬን ድንበር አቅራቢያ ስለገነባችውና ስላሰፈረችው ከ100,000 በላይ ጦር እንደሚነጋገሩ ተመልክተዋል። የምዕራባውያኑ አገሮች ባለስልጣናት ኔቶ ወደ ሩሲያ አቅጣጫ ወይም ወደ ምስራቅ አውሮፓ የሚያደርገውን መስፋፋት ያቆም ስትል ሩሲያ የምታስቀምጠውን ቅድመ ሁኔታ ለድርድር እንደማያቀርቡት ገልጸዋል። ይሁን እንጂ ትላልቆቹ የአውሮፓውያን አገሮች ከሩሲያ ጋር በሚያደርጉት የተናጠል ስምምነት ደስተኛ ያልሆኑት ትናንሽ የአውሮፓ አገራት ከሩሲያ ጋር በሚደረገው ድርድር እነሱም እንዲካተቱ እየጠየቁ ነው። የፊንላንድ ፕሬዝዳንት ሁሉም የአውሮፓ አባል አገራት መደበኛ የኔቶ አባል ይሁኑም አይሁኑም የዩናይትድ ስቴትስና ኔቶ ከሩሲያ ጋር በሚያደርጉት የደህንነት ጉዳይ ድርድር ላይ መካፈል አለባቸው ብለዋል። የጀርመኑ ቻንስለርም የውጭ ጉዳይ ሚኒስትራቸውን ጨምሮ ከአገር ውስጥ የፖለቲካ ፓርቲዎች ሩሲያ በባህር ውስጥ አድርጋ ወደ ጀርመን ለማስተላለፍ ያሰበችውን የተፈጥሮ ጋዝ መስመር ስምምነት እንዳያጸድቁ ግፊት ያሳደሩባቸው ነው። የመካከለኛውና የምስራቅ አውሮፓ አገሮችም የቀድሞዋን የጀርመን ቻንስለር ሩሲያና ጀርመንን ለማገናኘት ለታሰበው ይህን የጋዝ መስመር እንዳያጸድቁት ሲወተውቱ መቆየታቸው ይታወሳል። የጣሊያኑ ጠቅላይ ሚኒስትር ማሪዮ ድራጊ ሩሲያ ዲፕሎማሲያዊ ድል ለመቀዳጀት የምታደርገው ማስፈራራት እንጂ ዩክሬንን አትወርም ማለታቸውም ተሰምቷል። በሩሲያ ጉዳይ ላይ በምዕራባውያን መካከል ልዩነት መፈጠሩ ሲገለጽ ትናንሾቹ የአውሮፓ አገሮች ትላልቆቹ የአውሮፓ አገሮች ከሩሲያ ጋር በሚያደርጉት ድርድር አሳልፈው ይሰጡናል የሚል ስጋት ያላቸው መሆኑን ተመልክቷል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA ትናንት በሰጠው መግለጫ እድሜያቸው ከ12 እስከ 15 የሚደርሱ ታዳጊ ወጣቶች የፋይዘርና ባዮቴክን የኮቪድ-19 የማጠናከሪያ ክትባትን መውሰድ እንደሚችሉ አስታውቋል። FDA ጨምሮ እንዳስታወቀው የመከላከል አቅማቸው ደካማ የሆነው ከ5 እስከ 11 ዓመት የሚደርሱ ህጻናትም የማጠናከሪያውን ክትባት መውሰድ እንደሚችሉ አመልክቷል። ክትባቶቹን መስጠት የተፈለገው በከፍተኛ ሁኔታ የተስፋፋ በመጣው የኦሚክሮን ቫይረስ ሳቢያ ትምህርት ቤቶች እንዳይዘጉ በመስጋት መሆኑን ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ደረጀ ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ12040 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ታህሳስ 26 2014 ዓ.ም ምሽት ፕሮግራም ነው። በዌብሳይታችን amharic.voanews.com በፌስቡክ ላይቭ @voaamharic ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ኢንስታግራም እና ዩቲዩብ ላይም አለን። የተከበራችሁ አድማጮቻችን የኮሮና ቫይረስን ስርጭት ለመክታትና ለመቆጣጠር እየተወሰዱ ባሉ እርምጃዎች ምክንያት የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ጋዜጠኞችና ሰራተኞች ለጥቂት ቀናት ከቢሮዎችና ከስቱዲዮዎች ርቀን የምንቆይ በመሆኑ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን በእነዚህ ቀናት ውስጥ በምስል እንደማይታጀቡ ከይቅርታ ጋር እንገልጻለን። ይሁን እንጂ የመጨረሻ ዜናዎችና መደበኛ ፕሮግራሞቻችንን በአማርኛ በአፋን ኦሮሞና በትግርኛ በመደበኛዎቹ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ጋቢናን በ19 እና በ25 ሜትር ባንድ አጭር ሞገድ በራዲዮ እንዲሁም በኢትዮሳት ሁሉንም ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ በሳተላይት በመደበኛዎቹ ሰዓቶች መከታተል ትችላላችሁ። በተጨማሪም ዌብሳይቶቻችንና የማህበራዊ መገናኛዎች ገጾቻችን የተለመደ አገልግሎታቸውን እየሰጡ ይቆያሉ። ስለመረዳታችሁና አብራችሁንም በመሆናችሁ ከልብ እናመሰግናለን። ክብራችንና ክብራን በዚህ ምሽት ንግድና ማህበረሰብ በአፍሪካ የእድገት ድሎች ተጠቃሚነት ህግና በኢትዮጵያ ከመርሃ ግብሩ መሰረዝ ጉዳይ ላይ ትንታኔ ይዘናል። ስለ ኢትዮጵያ ግብርና ምርት አቅምና አግሮ ኢንዱስትሪ ድክመትም የሚናገር ዘገባ አለን። አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ከ195000 በላይ ሰው ባለስልጣናቱ ሸኔ በሚሏቸውና ራሳቸውን የኦሮሞ ነጻነት ጦር ብለው በሚጠሩ ታጣቂዎች መፈናቀሉን የክልሉ የመንግስት ኮሚኒኬሽንስ ኃላፊ ለቪኦኤ ገልጸዋል። ከተፈናቃዮቹ መካከል አንዳንዶቹ ያፈናቀሉን የመንግስት ኃይሎች ፋኖና የነጻነት ታጋዮች ነን የሚሉ ሸኔዎች ናቸው ሲሉ ከሰዋል። የኦሮሚያ ኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ስለዚህ መፈናቀል ለቀረበላቸው ጥያቄ ሲመልሱ ባለፈው ጥቅምት አማርኛ ተናጋሪ ጽንፈኞች ሲቪሎችን ገድለዋል፣ አሁን መፈናቀሉን ያስከተለውን ግድያ የፈጸሙት ግን የሸኔ ታጣቂዎች ናቸው ብለዋል። ታጣቂዎቹ ከዚህ ቀደም መንግስት የሚያነሳባቸውን ወቀሳ አይቀበሉም። በሌላ በኩል ምስራቅ ወለጋና ሌሎችም ዞኖች ውስጥ ያሉ ተፈናቃዮችን ለመመለስ እየሰራ መሆኑን የኦሮሚያ አደጋ ስጋት ሥራ አመራር ኮሚሽን አስታውቋል። ከሰላም ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረገችው ተደጋጋሚ ጥረት አለመሳካቱን ገልጻ ፀሐይ ዳምጠው ተከታዩን ዘግባለች።
የሆሮ ጉድሩ ወለጋ ዞን አሙሩ ወረዳ ነዋሪ መሆናቸውን የሚናገሩት አቶ ቀልቤ ሳዋቆያ የሚኖሩበት ወረዳ ውስጥ ከሚገኙ 8 ቀበሌዎች በጸጥታ ችግር ሳቢያ ነዋሪዎች መፈናቀላቸውን ይገልጻሉ።
አናኔ አሙሩ ገንደ ዲግደሚ ለመቀብዲ ገንደ ዲግደሚ ለመ
የአሙሩ ወረዳ 22 ቀበሌዎች አሏት። ከዚህ በ8ቱ ቀበሌዎች ውስጥ ነዋሪ የነበሩ የኦሮሞ ተወላጆች ተፈናቅለዋል። የተፈናቀሉትም በአማራ ታጣቂዎች ጥቃት ስለተፈጸመባቸው ነው። ለምሳሌ በሰሙላሞ ያያ ድንጋብ ያያ ጦቤ ሰደንና ሰደንበርቀሌ ከሚባሉ የገጠር ቀበሌዎች ተፈናቀሉ ነዋሪዎች በጣም በመቸገር ላይ ናቸው። ልብስ እንኳን ሳይዙ ነው ከጥቃቱ የሸሹት። ብዙ ሞቷል። በህይወት የተረፈው ደግሞ በችግር ውስጥ ነው።
የምስራቅ ወለጋ ዞን ነዋሪ መሆናቸውን ገልጸው ስማቸው ከመግለጽ የተቆጠቡና ተፈናቃይ መሆናቸውን የገለጹልን አንድ ግለሰብ አስተያየታቸውን ሲሰጡ
ምስራቅ ወለጋ ግዳያና ወረዳ አንገር ጉቴ አንድ ወዲህ ልጅ ቀበሌው እኛ ያው ሁነን በቃ የጥይት በረዶ በላያችን ላይ እየፈሰሰ ወነክሸን ይሉት ሊሞረዳን ተቆጣጥሮት በቃ ይቺ ለምን አማራ አይወጣም ለምን አማራ አይለቅም የሚል የጥይት ውርጅብኝ ከረመብን። ድንበር ላይ ነን በቃ ራሱ ቀበሌ ማቅሙ በላይ ሆኖ የሚደርስልን አካል አጠን። ፖሊስ ብናመለክት ይደርስልን አካል አጠን። አሁን እዚህ ደረጃ ደርሰን የአዘመርነውን በቆሎ ራሱ አሸረቅቁም ተብሎ አንድ እናት የአምስት ልጆች እናት በጥይት ካለችበት መጥተው ገደሏት የታጠቁ ኃይሎች። ያም ሬሳዋን አላስነሳን ብለው በስንት ትግል በስንት ገበሬ ወጥቶ እየተታኮሰ ሬሳውን አንስቶ ለመቅበር ችሏል። ሂዳር 20 ቀን ከብት እንዘርፋለን ብለው ቢያንስ 500 በላይ ቁም ከብት ነርተን እንሄዳለን ሲሉ በዚያ በተደረገው ተኩስ ምክንያት አንድ ሰው አቁስለውብኝ ያው ዘረፋው ሳይታካላቸው ይሸሹ ይችላል። እዛው ነው እዛው ቀበሌው ላይ አንድ ወዴ ቢቾ ሆነ እዛው ቦታችን አንለቅም ብለን ነው በቃ እየተታቆት ነው ያለነው።
የኦሮሚያ ክልላዊ መንግስት ኮሙኒኬሽን ኃላፊ አቶ ኃይሉ አዱኛ ከሁለቱ ዞኖች በርካታ ቁጥር ያላቸው ነዋሪዎች ከቀያቸው መፈናቀላቸውንና መዘረፋቸውን ያስረዳሉ።
በምስራቅ ወለጋ የሸኔ የሚንቀሳቀስበት ወረዳዎች አሉ። በዛ አካባቢ እሱ በሚሰነዝረው ጥቃት ከቤት ንብረታቸው የተፈናቀሉ ንጹሃን አሉ ማለት ነው። በምስራቅ ወለጋ ብቻ 199,491 ሰው ከቤት ንብረቱ ተፈናቅሏል ማለት ነው። ሸኔ በሚሰነዝረው ጥቃት መንግስት ሰፋ ያለ ኦፕሬሽን እዛ አካባቢ በማካሄድ ይገኛል ማለት ነው። ባለፈው የአስቸኳይ ጊዜ አዋጁ ከታወጀ ወዲህ እስካሁን 595 ሸኔ ታጣቂዎች ላይ እርምጃ ተወስዷል። እስካሁንም ደግሞ ወደ 4850 የሚሆኑ የሱ ህዋት የሆኑ መረጃ የሚያቀብሉ ሰዎችን ቁጥጥር ስር አውለናል። ወደ 575 የሚሆኑ የታጣቂዎችን ቡድን አባላትን የመማረክ ስራ ተሰርቷል ማለት ነው።
ባለፉት ወራት ውስጥ ከሁለቱ ዞን ነዋሪዎች ላይ የመፈናቀል፣ ንብረት ዘረፋ፣ ቤት የማቃጠልና ንጹሃንን የመግደል ተግባር በርትቷል ያሉት የሆሮ ጉድሩ ወለጋ ነዋሪ የሆኑት ስማቸው እንዳይጠቀስ የጠየቁ ግለሰብ ይህ ድርጊት ሲፈጸም ማየታቸውንና ሰለባ መሆናቸውን ጭምር ገልጸዋል።
ወጃራከውን ሰባ አማራቱ ሁሉ ሙጣቶ ነጭዳ ሁና ቢናዳ
የተፈጠረው ነገር የታጠቁ ሰዎች ናቸው በሰዎች ላይ ግድያና ጥቃት ፈጸሙት። መጀመሪያ ቤት ያቃጠሉ ነው የመጡት። በዚያም ሰዎችን እየገደሉ ሲመጡ ያዩ ሰዎች ቤታቸውን ሸሽተው ወጡ። ንብረትም ዘርፈዋል፣ 11 ሰዎችንም ገለዋል። ከሞቱት ሁለቱ ቤት ውስጥ በእሳት ተቃጥለው ነው ህይወታቸው ያለፈው። የኤል ያማራይል ነው ብለው እየዛቱ ነበሩ። ሽምብራማ ቀለም ያለው የልዩ ኃይል ደንብ ልብስም ለብሰዋል። እንደ ብሬንና ክላሽ ታጥቀው በአካባቢው ያሉ የአማራ ተወላጆችን ይዘው ፋኖ ነው ያዝያሉ ሲሉ እያየን ነበር።
ሌላው ስማቸው ቢገለጽ ለደህንነታቸው ስጋት መሆኑን ገልጸው የሚልሻ አባል መሆናቸውን የተናገሩት የወረዳው ነዋሪዎች ስለተፈናቀሉበት ሁኔታ ያስረዱ
በአሁን ሰዓት ቢያንስ የኛ ወረዳ 10 ቀበሌዎች አሉት። 10 ቀበሌዎች ያው ያን 01 ቀበሌ ወረዳ መቀመጫ የሆነ ከተማ ብቻ አያት እንጂ በሆነ ሸኒተር ነው ይታዘዛሉ። እና ያው ህዝቡም ተፈናቅሏል በብዛት ከ9 ቀበሌዎች ውስጥ አሁን ከነገሱ ውስጥ ማለት ነው። እና ተጠልሎ ነው ያለው። በጣም አስቸጋሪው ሁኔታ ውስጥ ነው ያለው። ብቻ ግን ያው አሁን ሲደስደስ በጣም አንድ ነው ላሉ ያው መከላከያ እንዲገባ ተጠይቋል ይባላል። እስካሁን ግን አልመጣም መከላከያ። ግን ጥቃቱ ግን እየደረሰ ነው። አሁን እማ እንግዲህ ወደ 3 ወር እየሆነ ነው መፈናቀሉ ተጀመሩ ማለት ነው። ህይወት እየጠፋ ነው፣ ንብረት እየወደመ ነው፣ እየተዘረፈ ነው። መፍትሄ ግን ምንም እስካሁን ድረስ የመጣ ነገር የለም።
የሁለቱም ዞኖች ነዋሪዎች ባነሱት ቅሬታ ላይ የድርጊቱ ፈጻሚዎችን በተመለከተ አንዱ አካል ፋኖን፣ ሌላው ደግሞ የሸኔ ታጣቂዎችን ይከሳሉ። በዚህ ጉዳይ ላይ ምላሽ እንዲሰጡን የጠየቅናቸው አቶ ኃይሉ
ውሸት ነው፣ በሁለቱ ብሔሮች መካከል ግጭት ለመፍጠር የሚጠቀሙበት ፕሮፓጋንዳ ካልሆነ በስተቀር ከአማራ ክልል ገብቶ ጥቃት የፈጸመ አንድም ታጣቂ የለም ማለት ነው። ባለፈው እናንተ ሚዲያም እንደገለጽኩት በጥቅምት ወር አጋማሽ አካባቢ ምስራቅ ወለጋ ኪረሙ ወረዳ ላይ ሸኔ መጀመሪያ በአራት የአማራ ተወላጆች ላይ ጥቃት ፈጸመ። ከዛ መልስ ደግሞ እዛው አካባቢ ተወልደው ያደጉ አማርኛ ተናጋሪ ሽፍቶች ደግሞ በኦሮሞ ላይ ጥቃት ፈጸሙ ማለት ነው። እነዚህ ሁለቱ ተመጋግቦ የእርስ በርስ ጦርነት ለማስነሳት የሚሄዱ ሁለቱንም ብሔሮች የማይወክሉ ቡድኖች መሆናቸውን ነው እንጂ ከዛ ከሌላ ክልል የመጣ የለም ማለት ነው።
አቶ ኃይሉ አክለው የክልሉ መንግስት የተፈናቀሉትን ነዋሪዎች መልሶ ለማቋቋም እየሰራ ነው፣ አስፈላጊውን እርዳታ እያጓጓዘ ነው ሲሉ ገልጸዋል። የኦሮሚያ አደጋ ስጋት ስራ አመራርና የልማት ተነሺዎች ኮሚሽን አሁን ባለው መረጃ ከምስራቅ ወለጋ በሰላም ችግር ወደ 200,000 የሚጠጉ ሰዎች መፈናቀላቸውን ገልጸዋል። አቶ ገረመው ሊቃ የኦሮሚያ አደጋ ስጋት አመራርና የልማት ተነሺዎች ኮሚሽን ምክትል ኮሚሽነር ለተፈናቀሉ ዜጎች እርዳታ እያደረሱ መሆናቸውን ገልጸዋል።
ምስራቅ ወለጋ፣ ምዕራብ ወለጋ፣ ሆሮ ጉድሩ እና የመሳሰሉትን ለይተን እነሱን ለመደገፍና ለመርዳት ስራ እየሰራን ነው ማለት ነው። ምሳሌ ምስራቅ ወለጋም ለአንድ ወር የሚሆን ወደ 19266 ኩንታል የሚሆን ይሄደላቸው መሆኑን ያን ብቻ አይደለም ራቦለጋም እንደዛው ካሽመንዶ ጭምር ከባምባሲ አካባቢ የተፈናቀሉ ሰዎችም አሉ። ለነሱ የተቻለውን ዞኑ እንዲያደርስ በማድረግ ሌላው ደግሞ መጣበቃ የዞኑ ዋና ከተማ ግንብ ላይ እንዲቆይና ችግር ያለበት ቦታ ደግሞ እንዲሁ በማገዝ ይሄንን ህዝብ ከችግሩ ማለፍ እንድችል የመስራት ስራ እንሰራለን። የተከታተልን ያስፈልገን ድጋፍ የማድረግ ስራ እንሰራለን። ወደ ቀያቸው የመመለስ ሁኔታ አሁን በምናይበት ሰዓት በተለይ በጸጥታ በምን ችግር ከቀያቸው ተፈናቀሉ ሰዎች በየቀኑ የተሻለና መረጋጋት ሲታይ ወደ ቀያቸው ተመልሰው መደበኛ ስራቸውን ይሰራሉ። መንግስት አስተማማኝ ሰላም ለማስፈን ጥብቅ ስራ እየሰራ ነው።
ይህንን ጉዳይ በተመለከተ ከሰላም ሚኒስቴር አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። መንግስት በተደጋጋሚ በድርጊቱ ስከስ የነበረው የኢትዮጵያ መንግስት የሸነ ታጣቂዎች የሚላቸው ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩ ኃይሎች ድርጊቱን እንዳልፈጸሙ ገልጸው ሲያስተባብሉ መቆየታቸው ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ ለዘገባው። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያ ውስጥ በተለያዩ አካባቢዎች የሚከሰቱ ግጭቶችን ለመፍታት ባህላዊ የግጭት አፈታት ስርዓትን ጥቅም ላይ እንደሚያውሉ የሰላምና የባህልና ስፖርት ሚኒስትሮች አስታውቀዋል። ባህላዊ የእርቅ ስርዓት ለህብረ ብሔራዊ አንድነት በሚል መሪ ቃል ነባር የእርቅና የሽምግልና ባህልን ለወቅታዊ አገራዊ ችግሮች መፍቻነት ለማዋል ክህሎቱንም ለማሳደግ ያለመ አገራዊ የውይይት መድረክ ሐዋሳ ላይ ተካሂዷል። ዮናታን ዘብዴዎስ ተከታትሎታል።
የኢትዮጵያ የሰላም ሚኒስትር ዴኤታ ዶክተር ስዩም መስፍን በአሁኑ ወቅት በአገር በቀል ባህላዊ የግጭት አፈታት ስርዓት ላይ መምከር ያስፈልግበትን አላማ ተናግሯል።
ኢትዮጵያ ያለችበት ሁኔታ የሚታወቅ ነው። የተለያየ አካባቢዎች ግጭቶች ይፈጠራሉ። እነዚህን ግጭቶች ደግሞ ሰላማዊ ነው በመሆነ መንገድ መፍታት ያስፈልጋል። እነኚህን ደግሞ ለመፍታት የግድ ሁሉም ነገር በዘመናዊ ስርዓት ብቻ ሳይሆን በምክክርና በድርድር በውይይት ችግሮችን መፍታት ይቻላል ብለን እናምናለን። ይሄን ደግሞ ለማድረግ የሀገር ሽማግሌዎች የባህላዊ ግጭት አፈታት ስርዓቶች እንዲሁም የሃይማኖት ስርዓቶችና አባቶች እንደ አይነት ነገሮችን ስካውንም ሰፊ ሆነ የመፍታት የመምራት ማኔጅ ማድረግ ልምድ አላቸው። ይሄን ልምድ ተጠቅመን ይሄን ችግሮች መፍታት አሁን ወቅታዊና አስፈላጊ ነው ብለን ስላመን
መንግስት ባህላዊ የግጭት አፈታት ስርዓት በማበልጸግ ከዘመናዊ የግጭት አፈታት ዘዴ ጋር በማቀናጀት በአገሪቱ ያለውን ማንኛውም ግጭት ለመፍታት ስልት መቀየሱን ገልጧል።
በዘመናዊ የግጭት አፈታት ስርዓት ልክ የባህላዊ የግጭት አፈታት ስርዓቶች የማህበረሰቡን ችግር በማወቅ የማህበረሰቡን ችግር በመፍታት የማህበረሰቡን ቋንቋና ባህል በመምሰል ችግሩን መፍታት የሚችለው የባህላዊ የግጭት አፈታት ስርዓት ነው በሚል በፖሊሲ ደረጃም አካተን ቀርጸን እስከዛሬ ድረስ ተግባራዊ ስናደርግ የነበረው ነው። አሁንም ደግሞ ይሄን አሁንም ካለው ነባራዊ ሁኔታ ጋር በማያያዝ ባህላዊ የግጭት አፈታት ስርዓቶች የኢትዮጵያን ችግር ከስር መሰረቱ እንዲፈቱ እስካሁን ድረስ ሲንከባለሉ የመጡ ያልተፈቱ መሰረታዊ ችግሮች አሉ። እነኚህ ችግሮች ደግሞ ለመፍታት እንዲሁ የሃይማኖት አባቶች የባህላዊ የግጭት አፈታት ስርዓት የሚመሩ ሽማግሌዎችና የተለያዩ አባቶችና እናቶች ያስፈልጋሉ ብለን ስላመንን
የባህልና የስፖርት ሚኒስትር ዴኤታ ወይዘሮ ወርቅነሽ ብሩ በበኩላቸው አገር በቀል ዕውቀቶችን በማሳደግ የችግር መፍቻ መሳሪያ ማድረግ እንደሚገባ ተናግሯል። በሐዋሳ ከተማ ዛሬ የተጀመረው ውይይት በሁሉም አካባቢዎች እንደሚደረግ ተናግረው ትኩረት እንዲሰጠው ማሳስቧል።
አገር በቀል ዕውቀቶች አካል የሆነው ባህላዊ የእርቅ ስርዓት በሰው ልጆች መካከል የሚፈጠሩ አለመግባባቶችንና ግጭቶችን በቀላሉ የሚፈታበት መሳሪያ ሆኖ ለዘመናት እያገለገለ ይገኛል። ባህላዊ ሽምግልና የሚታዩ ጉዳዮችን ስንመለከት አለመግባባቶችና ግጭቶችን ሰላማዊ መንገድ እልባት የሚያገኙበት የተቀደሰና ገንቢ ስርዓት ነው። በባህላዊ የእርቅ ስርዓት መንገድ በውይይትና በንግግር እንዲፈታና የማህበረሰቡን ዘመን ጠገብ አብሮነት እንዲቀጥል በማድረግ ሚናው ከፍተኛ ነው። በባህላዊ እርቅ ስርዓት እርቅ ከወረደ በዳይና ተበዳይ ከልብ ስለሚታረቅ የነበረው ማህበራዊ ግንኙነት እንዲቀጥል ያስችላል። ዘላቂ መፍትሄም ለመስጠት የሚያስችል በመሆኑ ችግሩን ለአንድና ለመጨረሻ ጊዜ እንዲፈታ ያደርጋል።
የውይይቱ ተሳታፊ የነበሩት ከደቡብ ክልል ጋሞ ዞን የተገኙት የጋሞ አገር ሽማግሌዎች ተወካይ አቶ ተፈራ ኦይቻ እንዳሉት ባህላዊ የግጭት አፍታት ስርዓት ጥቅሙ የበዛ ነው። ባህላዊ የግጭት አፍታት ስርዓት ለተፈጠረው ችግር መፍትሄ የሚሰጠው የችግሩን መንስኤ በማጥናት መሆኑንም ተናግሯል። ዋናው ግን የይቅርታ ልብ መላበስ ነው ሲሉም ተናግሯል።
የጋሞ አባቶች በራሳቸው ቅድሚያ ከአካባቢያቸው ይነሳሉ። ግጭት የሚያስከትለውን ጉዳይ በማህበረሰቡ በተፈጥሮ ውይይት ይደረጋል። ይሄ የባህሉ ስርዓት ነው። ልክ አሁን ከዚሁ ጋር የአገሪቱን ደግሞ ሲናይ የአገሪቱ ግጭት መነሳቱ ያሳዝነናል። ግጭት ከተነሳ ለግጭት ምክንያት የሆነው ነገር ምንድን ነው? ለግጭት የሚያበቃው ምንድን ነው? ለምን ሰው ይጋጫል የሚለውን መጀመሪያ ያጠና። በዚህ አግባብ እንግዲህ በአገርም የተፈጠረውን ከሌሎችም የኛን የሚመሳሰል ባህል ካላቸውም ጋር በመቀናጀት ይህን ባህል በማስፋት ከአገሪቱ ላይ ግጭት እንዲወገድ እንዲቀነስ ከነጭራሹም እንዲጠፋ ጭምር እንታገላለን የሚል እምነት ነው ያለን።
በኦሮሚያ ክልል የምዕራብ አርሲ ዞን አባገዳም ቀበቶ አበይ የሰው ልጅ አብሮ እስከኖረ ድረስ ግጭት አይቀር መሆኑን ገልጠው ዘመናትን ተሻግሮ መጥቷል ያሉት ባህላዊ የእርቅ ስርዓት የማይፈታው ግጭት እንደለለም ተናግሯል።
ማንም ሰው ኢትዮጵያቶና አፍሪካ አልቆ አይደለም ሁሉም ሰው ባላይ ከፉጭ ካለ ሁሉም ነገር ይፈታል። ማንም ሰው ይፈታል። አሁን ግጭት ዓለም ላይ ግጭት ተነሳ ዞሮ ዞሮ ወደ ትሩ መጡ ወደ ባላይ ወደ ሀገር ባላይ መጥቶ ተፈታል እንጂ ግጭት ማንም ሰው ማሻነፍ አይችልም። የኦሮሞ ህግ ነው። ስለዚህ ቁጭ ብለ አንተ ምንድን ነው ይሄ ነው አንተ ትክክል አይደለም አንተ ትክክል ነው ብለ መሳረት ትልቅ
በውይይቱ የተገኙት ሌላ ተሳታፊ የኢትዮጵያ የጥንት አባት አርበኞች ማህበር ፕሬዝዳንት ልጅ ዳንኤል መስንጆቴ ለባህላዊ የግጭት አፍታት ስርዓት ትኩረት ሊሰጠው ይገባል ብሏል።
መጀመሪያ ግጭት እንዳይኖር ያስፈልጋል። ግጭቶች በብዙ ጊዜ ዝም ተብለው ሲታዩ ያቺ ትንሽዋ ጭስ እሳት ትሆናለች። ያ ሳይሆን በፊት ነው ማቆም መከላከል መቻል ያለብን። በየቦታው አባቶች አሉ፣ ሽማግሌዎች አሉ፣ የእድሜ ባለጸጋዎች አሉ። እነዚህ ቀደም ሲል በባህል ያለውን ታሪክ እየተቀበሉ ስለሆነ ያንን ለልጆች እያስተላለፉ ቢሄዱ በተለይ በትምህርት ቤት።
በምክክር መድረኩ ላይ ከሁሉም ክልሎች የተጋበዙ የአገር ሽማግሌዎች፣ የሃይማኖት አባቶች፣ የፌደራልና የየክልል የስራ ኃላፊዎች እንዲሁም የሰላም አምባሳደሮችም ተሳትፈውበታል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ ዘገባ እንለፍ። በአፍሪካ ግዙፉ የከተማ ባላነስተኛ ገቢ ሰዎች መኖሪያ ነው በሚባለው ኪቤራ ሰፈር በኮቪድ ወረርሽኝ ወቅት ነዋሪዎች ከሰው አቅም ጋር ተመጣጣኝ በሆነ ክፍያ የአጣዳፊ ጊዜ አገልግሎት እንዲያገኙ ለማገዝ ያሰበ የማህበረሰብ ጤና ቡድን በወር በ$1 ክፍያ የአምቡላንስ አቅርቦትን ጨምሮ ሌሎችም አገልግሎቶችን እየሰጠ ነው። ቪክቶሪያ አምቡንጋ ከናይሮቢ ያጠናቀረችውን ዘገባ ሀብታሙ ስዩም ያቀርበዋል።
እንደ ናይሮቢ ኪቢራ ያሉ ሰፈሮች ውስጥ የሚኖሩ የዕለት ገቢያቸው እጅግ አነስተኛ ለሆኑ ሰዎች የጤና ጥበቃ አገልግሎት ማግኘት እንዲህ ቀላል አይደለም። ምንም እንኳን በእነዚህ ጭርንቁስና የድህነት መንደሮች ውስጥ ሆስፒታሎችና ክሊኒኮችን የመሳሰሉ የመንግስትን ጭምር የጤና ተቋማት ቢኖሩም ዋጋቸው ግን ለነዋሪዎች የሚቀመስ አይደለም። ለአጣዳፊ ጉዳይ ደግሞ አምቡላንስ መጥራት ጨርሶ አይታሰብም። እዚያው ናይሮቢ ኪቢራ መንደር ተወልዶ ያደገው ሞሰስ ኦመንዲ ይህንን የከበደ ፈተና ለመጋፈጥ ወስኗል። የሰፈሩ ሰው በወር $1 በቋሚነት እየከፈለ የአምቡላንስና የጤና አገልግሎት ሊያገኝ የሚችልበትን መላም አስበ።
If you have an ambulance, you can easily access an hospital.
አምቡላንስ ካገኘህ ሆስፒታል በቀላሉ መድረስ ትችላለህ። እዚያ ከደረስክ በኋላ አናክምም ሊሉ አይችሉም። ምክንያቱም የሄድከው አጣዳፊ ጣልቃ ገብነት ለሚያስፈልገው ብርቱ ችግር ነው ያለው። እንዲህ አይነቱ የአምቡላንስ አገልግሎት ተጠቃሚ ለመሆን 300 ሰው ተመዝግቧል። አኔት አኩሙ አንዷ ነች። ባለፈው ዓመት አደጋ አጋጥሟት አምቡላንስ ውስጥ ሕይወቷን ያተረፈ እርዳታ እንዳገኘች ትናገራለች።
Wasn't that good?
የነበርኩበት ሁኔታ በጣም መጥፎ ነበር። ከባድ ራስ ምታት ነበረብኝ፣ እየደማሁም ነበር። የመጀመሪያ እርዳታ ባላገኝ ኖሮ ብዙ ደም ፈሶኝ እሞት ነበር።
ይህንን የማህበረሰብ አገልግሎት ለትርፍ ያልሆነ ድርጅቶችና ሌሎችም ማጋዦች ይደግፉታል።
It's a service that people are acknowledging that
ይህ ሰው በጣም እንደሚያስፈልገው የሚገነዘበው አገልግሎት ነው። በእንዲህ አይነት ህይወት ውስጥ የሚኖሩ ሰዎች ደግሞ አምቡላንስ ጨርሶ እንደማይጠሩ ተረዳለህ። ምክንያቱም ቢጠሩትም አይሄድላቸውም ወይም ሊከፍሉ የማይችሉትን ዋጋ ይቆልሉባቸዋል።
አሁን በተቋቋመው የማህበረሰብ ጤና አገልግሎት ምክንያት አጣዳፊ እርዳታ ሰጪ ሰራተኞችና ቡድኖች ፈጥነው እንደሚደርሱላቸው የኪቢራ ነዋሪዎች እየተናገሩ ነው። አሁን ሲፈልጉ ቢያንስ የተሻለ አገልግሎት ያገኛሉ።
አመሰግናለሁ ሀብታሙ። ተከታዩ ዘገባ ወደ ካሜሩን ይወስደናል። የፊታችን እሁድ በሚጀመረው የአፍሪካ ዋንጫ ግጥሚያዎች ላይ ለመገኘት ወደ የስታዲየሙ ለመሄድ ያሰቡ ደጋፊዎችና ተመልካቾች የኮቪድ-19 ክትባት እየወሰዱ መሆናቸውን የካሜሩን ባለስልጣናት አስታውቀዋል። የዋንጫ ግጥሚያው አዘጋጆችና ታዳሚዎች ተከትበው ቢሆን እንኳን ወደ ስታዲየም ለመግባት የኮቪድ-19 ምርመራ አድርገው ከኮሮና ቫይረስ ነጻ መሆናቸውን የሚያረጋግጥ ሰነድ ማሳየት እንደሚኖርባቸው ያስተነቀቁ ነው። ሞኪ ኤድዊን ኪንዜካ ከአስተናጋጇ ካሜሩን ዋና ከተማ ያውንዴ ያጠናቀረውን ዘገባ ኤደን ገረሞት አቀርባለች።
በካሜሩን ያውንዴ በሚገኘው ሜሳሲ ሆስፒታል ፊት ለፊት የሞተር ሳይክል ታክሲ ሹፌሮች ኮቪድ-19 ክትባትን ለመውሰድ ተሰልፈዋል። ከነሱ ውስጥ አንዱ የታክሲ ሹፌሮች ማህበር ምክትል ፕሬዝዳንት የሆነው የ29 ዓመቱ ጋብርኤል ንዴዚ ነው። ንዴዚ የአፍሪካ ዋንጫ ለማየት የሚችለው በመከተብ ብቻ መሆኑን ይናገራል።
I'm not taking the vaccination because I really trust it. No, my main priority is
ክትባቱን የምወስደው ስላመንኩበት አይደለም። በአውሮፓ የሚጫወቱትን የሴኔጋሉን ሳዲዮ ሜኔ የግብጹን አጥቂ መሐመድ ሳላህን ለማየት ነው። ስለነሱ ሰምቻለሁ ግን አይቻቸው አላውቅም። ያለኝ ድል ይሄ ነው፣ ክትባቱን ወስዶ ወደ ሜዳ በመግባት እነሱን መመልከት። ብዙ ሰው ክትባቱን እየወሰደ ያለው በአፍሪካ ዋንጫ ምክንያት ነው።
ነዴዚ የታክሲ ሾፌሮች ማህበር የአፍሪካ ዋንጫን ለመመልከት ለሚሹ አባላቶቹ በነጻ እንዲከተቡ ሲያበረታታ መቆየቷል ይላል። እስካሁን ድረስም 300 የሚደርሱ የሞተር ሳይክል ታክሲ ሾፌሮች ክትባቱን መውሰዳቸውን ማስተዋቋል። ሆቴሎች፣ ምግብ ቤቶችና የአውቶቡስ መጓጓዣ ድርጅቶች ሰራተኞቻቸው ለአፍሪካ ዋንጫ ለመታደም ወደ ካሜሩን የሚመጡ በሺዎች ከሚቆጠሩ ሰዎች ጋር ስለሚገናኙ እንዲከተቡ እያስገደዱ ይገኛሉ። የካሜሩን መንግስት ያለፈው ወር ላይ የእግር ኳስ ጨዋታውን ለመታደም ወደ ስቴዲየም የሚገቡ ሰዎች የክትባት ካርድ እንዲያሳዩ መመሪያ አውጥቷል። ይህን ተከትሎም የእግር ኳስ ደጋፊዎችም ክትባቱን እየወሰዱ ነው። የአፍሪካ የእግር ኳስ ኮንፌዴሬሽን ካፍ ታዳሚዎች ወደ ስቴዲየም ሲመጡ ከክትባት ካርድ በተጨማሪም የ24 ሰዓት እድሜ ያለው ከኮቪድ-19 ነጻ የሚል የማረጋገጫ ወረቀት ይዘው እንዲመጡም መመሪያ አውጥቷል። ይህንን ማድረግ ሳይችሉ ቀርተው የኮቪድ-19 ምርመራ ውጤት ላላመጡትም የእግር ኳስ ስቴዲየሞቹ በር ላይ የኮቪድ-19 ምርመራ የሚደረግ ይሆናል። ዶክተር ጆርጅስ አላኢን ኤቶሙንዴ ሙባላ ካሜሩን የማህበረሰብ ጤና ሚኒስቴር መስሪያ ቤት ውስጥ የወረርሽኝና የተላላፊ በሽታዎች ዳይሬክተር ናቸው።
Nous avons multiplié les sites de vaccination, fait venir d'autres doses de vaccins.
ካሜሩን ይህንን የአፍሪካ ዋንጫ በነጻና ጤናማ በሆነ መንገድ ለማካሄድ የክትባት ጣቢያዎችን ቁጥር ከማሳደግ በተጨማሪም እጅግ ብዙ የኮቪድ-19 ክትባቶች ከቻይና፣ ከአውሮፓና ከአሜሪካ እንዲገቡ አድርጋለች። ወደ ክትባት ጣቢያ የሚመጡ አብዛኞቹ ሰዎችም የሚከተቡት ይህንን የአፍሪካ እጅግ የሚከበር ውድድር ለመመልከት እንደሆነ እየተናገሩ ይገኛሉ።
ወደ ካሜሩን የእግር ኳስ ጨዋታውን ለመታደም በአየር፣ በየብስና በባህር መጓጓዣዎችን ተጠቅመው የሚገቡ ደጋፊዎች፣ ተጫዋቾችና ባለስልጣናት በሙሉ የኮቪድ-19 ምርመራ እየተደረገላቸው ሲሆን ቫይረሱ የተገኘባቸውም ወደ ሆስፒታሎች ለሕክምና እየተወሰዱ ነው። ይሁንና እስካሁን ድረስ ምን ያህል ደጋፊዎች፣ ተጫዋቾችና ባለስልጣናት ላይ ቫይረሱ እንደተገኘ ይፋ አልተደረገም።
አመሰግናለሁ ኤደን። ወደ ተከታዩ ዘገባ እንለፍ። ባለፈው የአውሮፓ አመት ማጠናቀቂያ የፕሬስ መግለጫ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሀገሪቱ ስላደሰቻቸው የባህር ማዶ ትብብሮች ይፋ አድርገዋል። በተጨማሪም ዩክሬን ድንበር አቅራቢያ ያለውን የሩሲያ ወታደራዊ ክምችትና አፍጋኒስታን ውስጥ እየጨመረ ያለውን ሰብአዊ ቀውስ የመሳሰሉ የውጭ ፖሊሲ ተግዳሮቶችንም ዘርዝረዋል። ዲፕሎማቲክ ሪፖርተራችን ሲንዲ ሴይን ያጠናቀረችውን ዘገባ ሀብታሙ ስዩም ያሰማናል።
ወሳኝ ክስተቶች የተስተናገዱበትን አንዳንዴ መረጋጋት ርቆት የነበረውን የአውሮፓውያኑን 2021 ዘመን መለስ ብሎ ለመቃኘት ስለ መጪው ዘመን እቅዶችም ለማብራራት ከሰሞኑ አንቶኒ ብሊንከን ከዘጋቢዎች ጋር ተገናኝተዋል። አብዛኞቹ ጥያቄዎች በዩክሬንና በሩሲያ በሚደገፉ ተገንጣይ ኃይሎች መካከል እየተደረገ ባለው ጦርነት፣ ሩሲያ በሁለቱ ሀገራት ድንበር አካባቢ እያጠናከረች ስላለው የወታደሮች ስምሪት ያነጣጠሩ ነበሩ። ብሊንከን በድጋሚ ሞስኮ ሁኔታው እንድታረግብና ወታደሮቿን ከድንበሩ እንድታረቅ ጥሪ አቅርበዋል። ዩናይትድ ስቴትስ ከሞስኮና ከሌሎች የቀጠናው ባለድርሻ ሀገራት ጋር ለመነጋገር ዝግጁ መሆኗን፣ ይህም በአውሮፓውያኑ ጥር ወር ላይ ሊከናወን እንደሚችል ብሊንከን ተናግረዋል።
engaged in diplomacy and deterrence at the same time.
እኛ ዲፕሎማሲና ማረቅን አቀናጅተን በማከናወን እንገኛለን። ሁለቱም ተደጋግፈው የሚሄዱ ናቸው። እንደምታውቁት ፕሬዝደንት ባይደን ለመጀመሪያ ጊዜ ከፕሬዝደንት ፑቲን ጋር በጄኔቭ በተገናኙ ጊዜ የኛ ጠንካራ ፍላጎት በተሻለ ሁኔታ የሚገመት የተረጋጋ ግንኙነት በዩናይትድ ስቴትስና ሩሲያ መካከል እንዲኖር መሆኑን ተናግረዋል። እናንተም በቦታው ነበራችሁ። ሩሲያ ግን ሐላፊነት በጎደለው የኃይል ድርጊቷ የምትቀጥል ከሆነ ግን ያጸፋ ምላሽ እንሰጣለን። ምላሻችንም የተነከረ ይሆናል።
ታሊባን ካቡልን በነሐሴ ወር ከተቆጣጠረ በኋላ በቅጡ ያልታሰበበትና በትርምስ የተሞላ እንደነበረ በሚነገረው ዩናይትድ ስቴትስ ከአፍጋኒስታን የወጣችበት መንገድ ቁጭት ይስማቸው እንደሆነ ብሊንከን ተጠይቀዋል። እሳቸው በሁኔታው ላይ ያሉ ሐሳቦችን ለማንጸባረቅ በቂ ጊዜ እንደሚመጣ ተቀመው ፕሬዚደንት ባይደን ዩናይትድ ስቴትስ አፍጋኒስታን ውስጥ ለ20 አመታት የቆየችበትን ፍልሚያ እንደሚያስቆሙ የገቡትን ቃል ማክበራቸው ግን መልካም ነገር መሆኑን ተናግረዋል።
We knew this would be challenging. It was. In our lessons from the evacuation and relocation that
ፈታኝ እንደሚሆን እናውቅ ነበር። አዎ ፈታኝ ነበር። ሰዎችን ከአፍጋኒስታን ከማውጣትና ወደ ሌሎች ስፍራዎች ከማጓጓዙ ዘመቻችን ለወደፊት የሚጠቅም ትምህርት ወስደናል። ይሁንና ከ20 አመታት በኋላ ለመጀመሪያ ጊዜ አንድም የዩናይትድ ስቴትስ ወታደር አመት በዓልን አፍጋኒስታን ውስጥ ያላሳለፈበት አመት ነው። ሶስተኛውን የአሜሪካ ወታደሮች ትውልድ እንዲዋጋና እንዲሞት ወደዚያ አንልክም።
ብሊንከን የአፍጋኒስታን ስቃይ ዩናይትድ ስቴትስ እንደምትረዳ ወደ ታሊባን መሪዎች እጅ ሳይሆን ወደ አፍጋኒስታን ኢኮኖሚ ብሎም ወደ አፍጋኒስታን ኪስ ዳግም ገንዘብ እንዲገባ የፋይናንስ ፈሰስ ለማድረግ ከአጋሮቿ ጋር በብርቱ እየሰራች መሆኑን አስተውቀዋል።
አመሰግናለሁ ሀብታሙ። የተከበራችሁ አድማጮች፣ የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ፕሮዲውሰሯ ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው ነች። ዋና አዘጋጅ ጽዮን ግርማ። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። አጠር ያለ ማስታወሻ በድጋሚ ላሰማችሁ። የተከበራችሁ አድማጮቻችን፣ የኮሮና ቫይረስን ስርጭት ለመግታትና ለመቆጣጠር እየተወሰዱ ባሉ እርምጃዎች ምክንያት የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ጋዜጠኞችና ሰራተኞች ለጥቂት ቀናት ከቢሮዎችና ከስቱዲዮዎች ርቀን የምንቆይ በመሆኑ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን በእነዚህ ቀናት ውስጥ በምስል እንደማይታጀቡ ከይቅርታ ጋር እንገልጻለን። ይሁን እንጂ የመጨረሻ ዜናዎችና መደበኛ ፕሮግራሞቻችንን በአማርኛ፣ በአፋን ኦሮሞና በትግርኛ በመደበኛዎቹ በ22 በ25ና በ31 ሜትር ባንድ አጭር ሞገድ ጋቢናን በ19ና በ25 ሜትር ባንድ አጭር ሞገድ በራዲዮ እንዲሁም በኢትዮሳት ሁሉንም ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ በሳተላይት በመደበኛዎቹ ሰዓቶች መከታተል ትችላላችሁ። በተጨማሪም ዌብሳይቶቻችንና ማህበራዊ መገናኛ ገጾቻችን የተለመደ አገልግሎታቸውን እየሰጡ ይቀጥላሉ። ስለመረዳታችሁና አብራችሁም በመሆናችሁ ከልብ እናመሰግናለን። ክቡራትና ክቡራን፣ ወደ ተከታዩ ዘገባ አልፋለሁ። የህወሓት ታጣቂዎች ወሎ ዩኒቨርሲቲ ላይ አደረሱ የተባለው ጉዳት 15 ቢሊዮን ብር እንደሚገመት የዩኒቨርሲቲው ፕሬዝዳንት ገልጸዋል። ፕሬዝዳንቱ በአካባቢው ጦርነት ባልነበረበት ወቅት ታጣቂዎቹ ዩኒቨርሲቲው ላይ ከባድ መሳሪያዎችን እንደተኮሱና በወቅቱ እርሳቸውን ቢሮአቸው ውስጥ እንደነበሩ ተናግረዋል። ትግራይ ክልልን በማስተዳደር ላይ የሚገኙ ባለስልጣናትና የህወሓት መሪዎች ለዚህ ክስ በቀጥታ ምላሽ ባይሰጡም ከዚህ ቀደም መሰል ክሶችን ሲያስተባብሉ መቆየታቸው ይታወሳል። ኬኔዲ አባተ ወደዚያው ተጉዞ ነበር፣ ተከታዩን ዘግቧል።
በአራት ካምፓሶች ከ30,000 በላይ ተማሪዎችን ተቀብሎ ሲያስተምር የነበረው የወሎ ዩኒቨርሲቲ የህወሓት ኃይሎች ከተቆጣጠሩት በኋላ በርካታ ንብረቶች ወድመዋል፣ የተወሰኑ ህንጻዎችም ፈርሰዋል። ወሎ ዩኒቨርሲቲ የቴክኖሎጂ ልህቀት ማዕከል ከነበሩ ዩኒቨርሲቲዎች አንዱ ሲሆን አሁን ላይ በአራቱም ካምፓሶቹ የነበሩት የላቦራቶሪና የወርክሾፕ ቁሳቁሶች ሙሉ በሙሉ በህዋት ኃይሎች መዘረፋቸውንና መውደማቸውን የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ የነገልጸዋል።
ዲጂታል ቴክኖሎጂውን በማሳለጥ ረገድ በጣም ስታንዳርድ የሚባሉ የቴክኖሎጂ ላቦራቶሪዎች፣ ኮምፒውተር ላቦች፣ ቨርቹዋል ላቦች እንዲሁም የቤዚክ ኢንጂነሪንግ ይሄ የሜካኒካል ኢንጂነሪንግ፣ የሲቪል፣ የኤሌክትሪካል እነሱም ትልልቅ የወርክሾፖችና ላቦራቶሪዎች ነበሩን። እንግዲህ በዚህ ጦርነት የወራሪው ኃይል አከባቢውን በተቆጣጠረ ማግስት እነዚህን ትልልቅ የወርክሾፕና የላቦራቶሪ ቁሳቁሶች በሙሉ እጅግ በሰለጠነ የሰው ኃይል እንደሆነ በሚለይ መልኩ አግዟቸዋል። በተለይ በአራቱ ሳይንስ ተቋማት ምርምርም መማር ማስተማሩም ስናሳልጥባቸው የነበሩ ላቦራቶሪዎችም እንደዚሁ ተዘርፈዋል ማለት ነው። በጣም የሚደንቀው ፓርት ያሉትን መውሰድ የቻለውን ቁሳቁስ መውሰዱ አንድ ነገር ነው። ነገር ግን የቀረው ደግሞ ተገጣጥሞ ታድሶ ተጠግኖ አገልግሎት እንዳይሰጥ አውድመዋቸዋል ማለት ነው።
በተጨማሪም በዩኒቨርሲቲው የተለያዩ ህንጻዎች ላይ በከባድ መሳሪያ ጉዳት መድረሱን የሚገልጹት ፕሬዝዳንቱ ዶክተር መንገሻ በአካባቢው ጦርነት ባልነበረበት ወቅት የህዋት ኃይሎች ዩኒቨርሲቲውን ኢላማ እንዳደረጉና በወቅቱ እርሳቸውም በቢሮአቸው እንደነበሩ ተናግረዋል።
በተለይ በዚህ በደሴ ዋናው ግቢ ከዚህ ከጀርባ የምታዩት ህንጻን ጨምሮ የተማሪዎች ግራጁዌሽን ሆል የምንለው ምናልባት ወደ 4000 ተማሪዎች ማስተናገድ የሚችል ትልቅ አዳራሽ አለን። እሱን ዋናው ላይብረሪ የምንለውን እነዚህን ደግሞ ገና አካባቢውን ከመቆጣጠሩ ቀደም ብሎ ከባድ መሳሪያ በመጠቀም ዩኒቨርሲቲው ላይ ከባድ ጉዳት አድርሷል። እኔ እውነት ለመናገር በተለይ ዋናው ላይብረሪ ፊልድስ ላይ የተተኮሰው መድፍ ሲተኮስ መጀመሪያ በር ላይ ያገኘሁት ህንጻ ውስጥ ነበርኩኝ እና እዚሁ ባለንበት ገና የኢትዮጵያ መከላከያ ሰራዊት አላንሻ ሜዳ ወደ ኩታበራ አካባቢ ጦርነቱ በሚካሄድበት ሰዓት ነው ወደዚህ ተወረወረ እና አይደለም ጦርነት ሊካሄድበት እኔ ኦፊሴን ባለቀኩበት ጊዜ ነው ወደ ተቋሙ heavy machine weaponsን ወደኛ ተቋም ታርጌት ያደረጉትና እዚሁ ያለን ነው የተመጣው።
በዩኒቨርሲቲው ከፍተኛ ጉዳት ከደረሰባቸው ህንጻዎች መካከል የዩኒቨርሲቲው የአስተዳደር ህንጻ ይገኝበታል። ይህን ህንጻ ጨምሮ በሌሎችም ህንጻዎች የሚገኙ በርካታ ቁሳቁሶች መውደማቸውን የተመለከተን ሲሆን የተቀሩት ደግሞ ስለመዘረፋቸው የአካባቢው ነዋሪዎችም ገልጸዋል። የዩኒቨርሲቲው ተማሪና የአካባቢው ነዋሪ መሆኑን የነገረኝ ወጣት መሐመድ ሰይድ የህዋት ኃይሎች ዩኒቨርሲቲውን ከተቆጣጠሩ ማግስት ጀምሮ የዩኒቨርሲቲውን የተለያዩ ቁሳቁሶች እየጫኑ ሲወስዱ መመልከቱን ይገልጻል። ከዚህም በተጨማሪ በአካባቢው መሰል ዘረፋ ማድረጋቸውንና እርሱም የዘረፋው ሰለባ መሆኑንም እንዲሁም
እኔ በጊዜው እዚሁ ነበርኩኝ። እነሱ የገቡት አርብ ነው። አርብ ላይ በዚህ በዳገት ላይ ነው የገቡት። ጥቅምት 19 ገቡ። ከቅዳሜ በኋላ እሁድን፣ ሰኞም፣ ማክሰኞም ከዛ በኋላ በተሳቢ የወጡ ጤፍ ምናምን እንደዚህ የተፈጩ ነገሮች ድቄቶች አይተርፏቸውም ይግቡን ጭኖ በሸራ እየሸፈኑ ሲሄዱና ያለ በዚህ ደግሞ አስፋልት የሚንቀሳቀስ ግለሰብ ሲኖር ደግሞ ኪስ እየዳበሱ መኪና ምናምን ካገኙ ዳይሬክት እያስነሱ እየወሰዱ እና ያለ ነኝ። ቀዳሚው ወደ ግለሰቦች ቤት መጥቶ እኔም ዘው ኗሪነኝና እዚህ ነኝ ማረው ኗሪነት የምዝሁኑ ቤት ገቡ። እኛን ያንገላቱ ወታደርናቸው ይወታደራለው ይያሉ። እኔ አሁን ለምሳሌ ተመራቂ ተማሪ ነኝ። ሪሰርች መስሪያ 45000 ብር ነው እና ታብሌቴን እንዲሁም ላፕቶፔን ይወሰዱብኝ።
የህወሓት ኃይሎች ከዩኒቨርሲቲው ዘረፋ ሲፈጽሙ አይቻለው ያሉት ሌላው እማኝ ደግሞ በዩኒቨርሲቲው የጥበቃ ክፍል ኃላፊ የሆኑት አቶ ሁሴን እንድሪስ ናቸው።
እነሱ ከገቡ በኋላ መኪና ያመጡ ተሳቢ ሲኖትራክ ያመጡ እንዳለ ዩኒቨርሲቲው ንብረት አሉ የሚባሉ ንብረቶችን እንዳለ እኔ እዛ ፊልድ ላይ ስለይ ነበርኩ እየጫኑ ነው ወሰዱት። ጥርግ አድርገው የቀረ የለም። ለዚህ አሉ የሚባሉ ቃዎችን በሙሉ እየጫኑ ይሄዱ ነው እዛ ያየው ነበር በዛን ሰዓት ማለት ነው። ያው በርቀት ያው ራሴን ደብቄ ያየው ነበር የተከታተልኩ።
ትግራይ ክልልን በማስተዳደር ላይ የሚገኙት ባለስልጣናትና የህወሓት አመራሮች ለዚህ ክስ በቀጥታ ምላሽ ባይሰጡም ከዚህ ቀደም የተቋማት ውድመቶችንና የሰብአዊ መብቶች ጥሰቶችን በተመለከተ የሚቀርቡባቸውን ክሶች ሲያስተባብሉ መቆየታቸው ይታወሳል። ይሁን እንጂ በወሎ ዩኒቨርሲቲ ላይ በህወሓት ኃይሎች ተፈጽሟል የተባለው አጠቃላይ ዘረፋና ውድመት በገንዘብ 15 ቢሊዮን ብር እንደሚገመት የገለጹት የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ ለመልሶ ግንባታው ሁሉም አካል ድጋፍ እንዲያደርግ ጥሪ አቅርበዋል።
የጉዳት መጠኑን በመለካት ወደ ገንዘብ ለውጠን ለሚኒስትሪያችን አስገብተናል። በአጠቃላይ የጉዳት መጠኑ ወደ 15 ቢሊዮን የኢትዮጵያን ብር የሚያክል ይሆናል። እግረ መንገዴን ማስተላለፍ የሚፈልገው አንዳች አቅ በኔ ግምገማና መረዳት ኢትዮጵያን ማፍረስ ማለት የኢትዮጵያ ተቋማቶችን ማፍረስ ማለት ነው። ስለዚህ ይሄ ኃይል በቆየባቸው ጥቂት ጊዜያት በተለይ በሰሜን ወሎና ደቡብ ወሎ በደሴና ኮምቦልቻ ያንን ተግባሩን ፈጽሞ ወጥቷል። ሶ ይሄን ኃይል ምንታገለው በሱ ክንድ የኢትዮጵያ ተቋማቶች ወድመው ሊቀሩ እንደማይችሉ ማረጋገጥ የምንችለው ይሄን ተቋም መልሰን በመገንባት ወደ ስራ በማስገባትም ጭምር ስለሆነ ማንኛውም አካል መሰረታዊ ሐሳቡ ጋር የሚሄድ ስለሆነ ተቋሙን መገንባት ኢትዮጵያን መገንባት ስለሆነ አስፈላጊውን ትብብር እንዲያደርግልን ጠይቃለሁ።
ዩኒቨርሲቲው በሀገር ውስጥና በውጭ ለሚገኙ አጋር ተቋማት በጽሑፍ የድጋፍ ጥያቄ ማቅረቡንም ዶክተር መንገሻ ተናግረዋል። ጉዳት ከደረሰባቸው የዩኒቨርሲቲው ክፍሎች ውስጥ መሰረታዊ የሚባሉትን የምግብ ቤት፣ የተማሪዎች ማደሪያና የክሊኒክ አገልግሎት መስጫዎችን በአጭር ጊዜ ውስጥ በመጠገንና ግብአቶችን በማሟላት ተማሪዎችን እስከ 3 ወር ባለው ጊዜ ውስጥ ለመቀበል መታቀዱንም ነው የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ቅንብር እናልፋለን። ንግድና ምጣኔ ሀብት። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከአዲሱ የአውሮፓ ዓመት ከጃንዋሪ 1 2022 ዓመተ ምህረት ጀምሮ ኢትዮጵያን ለአፍሪካ ሀገሮች ከታሪፍ ነጻ የሆነ የንግድ ድል ከመሰጠው የአፍሪካ የእድገትና የተጠቃሚነት ህግ አጎዋ መርሃ ግብር ሰርዘዋታል። ውሳኔው በመጣኔ ሀብቷ ላይ ሊያስከትል የሚችለውን ክፍተት ለማካካስ ኢትዮጵያ ፊቷን ወደ ቻይና ልታዞር ትችላለች የሚል አስተያየት እየተንሸራሸረ ነው። ቻይና በኢትዮጵያ ብቻ ሳይሆን በሌሎችም የአፍሪካ ሀገሮች መጣኔ ሀብት ውስጥ በምዕራባውያኑ ላይ የበላይነትን ለመቀዳጀት እየሰራች መሆኗን የመጣኔ ሀብት ባለሙያዎች ይገልጻሉ። ባለፈው ዓመት መገባደጃ ምዕራብ አፍሪካዊቱ ሴኔጋል ዋና ከተማ ዳካር ውስጥ የተካሄደውን 53 የአፍሪካ ሀገሮችና ቻይና የተሳተፉበትን የቻይና አፍሪካ ትብብር ራዕይ 2035 እንደማሳያ የሚጠቁሙም አሉ። ደረጀ ደስታ ለንግድና ምጣኔ ሀብት ተከታዩን አዘጋጅቷል።
በዩናይትድ ስቴትስ ዓለም አቀፍ ዩኒቨርሲቲ በቻይና አፍሪካ የፖለቲካ ስነ ምህዳር የሚያስተምሩ ጆሽ ሜዮ ባለፈው ወር ለአሜሪካ ድምጽ በሰጡት ማብራሪያ ዩናይትድ ስቴትስ በተወሰኑ የአፍሪካ ጸጥታና ደህንነት ጉዳይ ላይ አተኩራለች ይላሉ። ያ በመሆኑ ዩናይትድ ስቴትስ መላውን አፍሪካ ዘንግታ ቆይታለች ብለዋል። ሜዮ አያይዘውም አፍሪካውያን ዛሬ ዩናይትድ ስቴትስ የምታደርገውን ነገር የሚመለከቱት የቻይናን ተጽዕኖ ለመቋቋም የምታደርገው አጸፋ አድርገው ነው ብለዋል። እንደ አውሮፓ አቆጣጠር ህዳር 19 በአፍሪካው ጉብኝታቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናይጄሪያ ላይ በሰጡት ጋዜጣዊ መግለጫ እኛ በአፍሪካ ላይ ያለን ተሳትፎ ከአፍሪካ አገሮች ጋር የምናደርገው ትብብር ስለ ቻይና ወይም ስለ ሌላ ሶስተኛ አገር የሚደረግ አይደለም። አንድ ላይ የምንሰራው አፍሪካ ላይ መዋለ ንዋያችንን በጋራ ማፍሰስ እንድንችል፣ አፍሪካ በህዝቧ ላይ መዋለ ንዋያዋንም እንድታፈስ ለማስቻል ነው ብለዋል። ጆሽ ማዮ ግን አሜሪካ በአፍሪካ ላይ ያላት ዝና እየቀዘቀዘ መምጣቱን ይገልጻሉ። ድሮ የአሜሪካ የውጭ ጉዳይ ሚኒስትር አፍሪካን ሲጎበኝ ትልቅ ነገር ይጠበቅ ነበር፣ ዛሬ ግን ምንም የተፈጠረ አልመሰለም ብለዋል። ፕሮፌሰር መንግስቱ ከተማ የኢኮኖሚክስ ባለሙያዎች ማህበር ስራ አስፈጻሚ ናቸው። የቻይናን ፎረም አላማ እንዲሁም ለአፍሪካ በተለይም ለኢትዮጵያ የሚሰጠውን ጥቅም እንደሚከተለው ያብራራሉ።
የቻይና አፍሪካ ውስጥ ያላትን የኢኮኖሚ የበላይነት ወይም ተጠቃሚነት በተለይ አሜሪካ ጋር ተፎካካሪ ሆና የምቀጥልበት ኢኒሽቲቭ ነው። ይህ በ2000 እንደ አውሮፓ ጥረት ጀምሮ የአፍሪካ ሀገሮችንና የአፍሪካ ህዝብ ራሱንም ጨምሮ አራት ሆነው እየተንቀሳቀሱ ያሉት ማለት ነው። ዘንድሮ የዳካ የሴኔጋል ስምንተኛ ጊዜ የተገናኘበት ይመስለኛል። እንደተባለው ወደ 9 የሚሆኑ የስራ ዘርፎችን እስከ 2035 አፍሪካ ውስጥ አከናውናለሁ ብላ ያስቀመጠችበት ነው። የተለያየ እንደ አማራጭ የሚወሰድ ነው የሚሆነው ለአፍሪካ ይመስለኛል። ጥሩ አጋጣሚ ይመስለኛል። በተለይ አሁን የእኛም ሀገር ካለበት ሁኔታ አንጻር ከአሜሪካ ጋር እዚህ አጎዋ ስምምነት በመቋረጡ በሚሄድበት ጊዜ እንደዚህ አይነት የድጋፍ ዘርፍ ደግሞ ከሌላ ሀገር ሲታይ ጠቀሜታው የጎላ ሆኖ እኔም ያጠቅላላል።
ቻይና በአፍሪካ ውስጥ ተግባራዊ ልታደርገው ያሰበችው የምጣኔ ሀብትና አገልግሎት ዘርፎች ምን ምን እንደሆኑና ከሌሎች አገሮች በምን በምን እንደሚለይ ፕሮፌሰር መንግስቱ እንደሚከተለው ያስረዳሉ።
አዎ እንግዲህ ሁሉ እዚህ የቻይና ካፒታል ጋር ያላት ትብብር መልክ ሰፋ ያለ ነው። ይበልጥ ከሌሎች አገሮች ጋር ካለው ስምምነት የሚለየው ብዙ መስክም ብዙ የስራ ዘርፎችን ያካተተ ነው። ለምሳሌ በጤናው ዘርፍ አለ። በጤናው ዘርፍ በአፍሪካ ሀገራት ወደ 10 የሚሆኑ ፕሮጀክቶችን አከናውናለሁ የሚል እቅድ አላት። ትላልቅ ፕሮጀክቶች በተጨማሪም ወደ 1500 የሚሆኑ የራሷን የጤና ባለሙያዎች ወደ አፍሪካ መጣ የቴክኖሎጂ ሽግግሩን በዛው እንዲካሄድ የማድረግ እቅድ አላት። እዚሁ የጤና ቦታዊ ሁኔታ ጋር ብሎ ለምሳሌ ከኮቪድ ጋር ወደ 1 ቢሊዮን የሚሆን የክትባት አፍሪካ ሀገር ሰጣለሁ ብላለች። ከዚህ ውስጥ 600 ሚሊዮኑ በዶኔሽን መልክ ሲሆን 400 ሚሊዮን አካባቢ ደግሞ አፍሪካ ውስጥ እንዲመረት አደርጋለሁ ነው የምትለው። በዛ የአፍሪካን ሀገሮች የማምረት አቅምም የሚገነባ ነው የሚሆነው። ሌላው ይሄ የድህነት ቅነሳና የግብርና ልማት ዙሪያም ስራ እንደሚሰሩ ነው። ንግዱን የማሳለጥ ወይም የመጨመር እቅድ አላቸው። አሁን ወደ 100 ቢሊዮን የሚሆን የዩኤስ ዶላር ምርት ነው ከአፍሪካ የምታስገባው የሚባለው ቻይና። ተቀራራቢ መጠንና ምናልባትም ትንሽ ከፍ ያለውን ደግሞ ወደ አፍሪካ ትልካለች እና ያ ተጠናክሮ እንደሚሄድ ነው ተቀመጡት። ሌላው የዲጂታል ቴክኖሎጂ ዙሪያም ብዙ ስራ እንደሚሰሩ፣ አረንጓዴ ልማት ዘርፍ ብዙ ስራ እንደሚሰራ፣ የአቅም ግንባታ በተለይ ደግሞ በአቅም ግንባታ ዘርፍ ከዚህ በፊት አይ ቲንክ ከሁለት አመት በፊትም የተጀመረ ነገር አለ። ለምሳሌ አፍሪካን ፕሮፌሽናሎች ወደ 50 ሺህ የሚሆኑትን ቻይና ውስጥ አሰለጥናለሁ የረጅም ጊዜ ስልጠና የፒኤችዲ የማስተርስ ጨምሮ 50 ሺህ የሚሆኑትን ደግሞ አጫጭር ስልጠና ሰጣለሁ ብላ ጀምራ ከዚህ ኢትዮጵያም ከዛ ዘርፍ ተጠቃሚ እየሆነችበት ያለው ነው። ብዙ ሰዎች ተልከው እየሰለጠኑ ነው። አቅም ግንባታው ዘርፍ ይካተት ስራ አለ። እንደዚህም የባህል ልውውጥ ዘርፍን በጋራ እንሰራለን የሚላለን። የሰላምና የደህንነቱን ዙሪያ እንደዚህ ሰፋ ያለ ነው በአጠቃላይ ይዘቱ ነው።
የፕሮጀክቶችን ደረጃ አስመልክቶ የአሜሪካ ዩኒቨርሲቲ ምሁሩ ሜዮ አፍሪካ ውስጥ ዩናይትድ ስቴትስ በመሰረተ ልማቶች ላይ ያዋለችው መዋለ ንዋይ የሌለ ያህል የሚቆጠር ነው ብለዋል። ፕሮፌሰር መንግስቱም ቻይና ከምታወለው የመዋለ ንዋይ ውስጥ መሰረተ ልማት ትልቁን መሆኑን ይገልጻሉ።
ከዚህ ውስጥ ምናልባት በዋናነት በዚህ በኢንፍራስትራክቸር የሚጠቀሰው ይሄ ሮድ ኤንድ ቤልት ኢኒሼቲቭ የሚባለው የአፍሪካ ሀገራትን በመሰረተ ልማት የማስተሳሰር ከዛም አፍሪካ ጋር የማስተሳሰር እቅድ ወደ 1 ትሪሊዮን ዶላር መድባ የምትንቀሳቀስበት ትልቁ ስራ ነው እና ይሄ ሀገራትን ተጠቃሚ ማድረጉ አይቀርም። ያው ዞሮ ዞሮ የትኛውም ሀገር ለድጋፍ ሲመጣ የራሱን ጥቅም ተመልክቶ የሚገባ ቢሆንም የአፍሪካን ሀገርም በተወሰነ ደረጃ ጥቅሙ አዎንታዊ ነው ብዬ ገምተው።
በአሜሪካ ዩኒቨርሲቲ የመካከለኛው ምስራቅና እስያ ፕሮጀክት ዳይሬክተር ጆን ካላብሬስ ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ የአፍሪካውያን የቻይናን መዋለ ንዋይ አስመልክቶ የተለያየ አመለካከት ያላቸው መሆኑን ገልጸዋል። የቻይና ኩባንያዎች የራሳቸውን ሰራተኞች ይዘው የሚመጡ ሲሆን ገበያውንም በርካሽ ቃዎች ያጠለቀልቁታል። ይህ ደግሞ በተለይ በአነስተኛ የንግድ ድርጅቶችና ህብረተሰቡ ዘንድ ቅሬታን ይፈጥራል ብለዋል። በዚህ የቻይናና የአገራቱ ግንኙነት የበለጠ ተጠቃሚው ማን ይሆናል በሚል ዙሪያ ማብራሪያ እንዲሰጡ የተጠየቁት ፕሮፌሰር መንግስቱ ይህን መልሰዋል።
አዎ ሌላ ጎን ይኖረዋል። ቅድም እንዳልኩት የትኛውም ሀገር ዝም ብሎ አገርን ልጥቀም ብሎ አይመጣም። የራሱን ጥቅም አስልቶ ነው የሚገባው እና በአብዛኛው ተጠቃሚ የሚሆኑት እነሱ እንደሆኑ ይታወቃል። ግን አሁን እኛ ካለንበት የኢኮኖሚ ደረጃ አንጻር ምንም እንኳን የእነሱ ጥቅም የበዛም ቢሆን እኛ በተወሰነ ደረጃ ብንጠቀም ይሻላል ከሚል ነው፣ ከምንም ይሻላል ከሚል ነው እንጂ ጉዳት ሊኖረው ይችላል። ግን እንደ ሀገር ደግሞ እኛም በጥንቃቄም መወሰን ያለብን ነገሮች ይኖራሉ። ማመዛዘን ያስፈልጋል። የትኛው ሀገር የበለጠ ይጠቅማል፣ የትኛው ይጎዳል የሚል ይሄ የጋራ ተጠቃሚነት የዊንዊን ሲትዌሽን በሚኖረው መልክ በጥንቃቄ መሄድ ያስፈልጋል። ዘርፍን መምረጥም የሚያስፈልግ ይመስለኛል። እኔ በተለይ በተፈጥሮ ሀብት አካባቢ የሚደረጉ ነገሮች ላይ ጥንቃቄ ማድረግ ያስፈልጋል። አጠቃላይ ይሄ የንግዱ የመሳሰሉትን ማሳለጡ ብዙ የጎላ ጉዳት ላይኖረው ይችላል።
የቻይና መዋለ ንዋይ እንደ አሜሪካ በአጣዳፊና ጊዜያዊ እርዳታዎች ላይ የሚውል ሳይሆን ለረጅም ጊዜ በሚቆዩ የመሰረተ ልማቶች ላይ የሚውል መሆኑም ተጠቅሷል። የቻይና መዋለ ንዋይ ከምንም ነገር ጋር ተያይዞ በቅድመ ሁኔታ የሚሰጥ አለመሆኑም ተመልክቷል። ፕሮፌሰር መንግስቱ አሁን ኢትዮጵያ ካለችበት ሁኔታ አንጻር የቻይናን ጥቅም ጎልቶ የወጣ መሆኑን ከአገዋ ጋር አያይዘው ይገልጻሉ።
አሁን አገሪቱ ያለበት ነገር ምናልባት ሁኔታውን ጎልቶ ያወጣ ነገር የሆነው እና እንደምታውቀው አሁን ከአሜሪካ ጋር የነበረውን አፍሪካ ግሮዝ ኤንድ ኦፖርቹኒቲ አክት የሚባለው ማቆምን ስትመለከት ያ የቆመበት ምክንያት የስምምነቱን አካል አገሪቱ ቫዮሌት አድርጋ አይደለም፣ የራሳቸውን ኮንዲሽን አብሮ ነገሮች ለሚያስቀምጡ ነው። የሆነ ድጋፍ በሚያደርጉበት ጊዜ ይሄን ታፍሪ ሲበቅሉ ሌሎች ነገሮች ደግሞ በራሳቸው አታቸው የሚያደርጉት ይሄ ፒኒቲቭ የሚሉት አይነት የመቅጣት ይሄ ካረች እንደዚህ ነው ካልሆነ ይሄንን ማዕቀብ ጥላለሁ የሚል አይነት እርምጃ የሚከተሉ ሀገሮች ናቸው። አብዛኞቹ የምዕራባዊ ነገሮች ድጋፍም ስናይ ይሄኛው ግን የቻይና ብዙም የውስጥ ጣልቃ ላይ ከመግባቱ አንጻር በጣም ዝቅተኛ ነው። ዜሮ ነው ባይባለት ዝቅተኛ ፓርታገብነቱ ላይ በጣም ዝቅተኛ ሌሎች ኮንዲሽኖችን አብዝቶ የማያስቀምጥ በመሆኑ አንጻር እና አሁን ደግሞ ሀገሪቱ ካለችበት ሁኔታ አንጻር ሌሎቹ ሀገሮች ፊታቸውን ሲያዞሩ በተወሰነ ደረጃ አሁን ካለችበት ነገር ለመውጣት ደግሞ ይረዳል በሚል ይህን አማራጭ ማየቱ ጥሩ ነው።
በቻይና አፍሪካ ተሳትፎ ዙሪያ ሌሎች ባለሙያዎችን በመጋበዝ ወደፊት ቀጣይ ዘገባዎችን ለማዘጋጀት እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አመሰግናለሁ ደረጀ። ተከታዩም ዘገባ ከተመሳሳይ የምጣኔ ሀብት ርዕስ ጋር ያቆየናል። ኢትዮጵያ ለአትክልትና ፍራፍሬ የሚሆን በቂ እርሻ መሬትና ተስማሚ አየር ቢኖራትም የፍራፍሬ ምርቶችንና ተዋጽኦችን ከውጭ ታስገባለች። የፓፓያና አቮካዶ ውጤቶች የሆኑ ምርቶችን በእሽግ ጭማቂ መልክ እንዲሁም ሳሙናዎችንና ቅባቶችንም ጭምር ትገዛለች። ጥሬ ምርቶቿን ወደ ኢንዱስትሪ አስገብታ የመጠቀሟ ነገር ደካማ መሆኑ ግርምትን እንደሚፈጥርባቸው የሚናገሩ ብዙ አሉ። ሪፖርተራችን ምትኩ ፈቃዱ ወደ ምስራቅ ሸዋይቱ ዱግዳ ወረዳ ሄዶ አቮካዶና ፓፓያ አምራች ገበሬዎችን አነጋግሮ ተከታዩን ዘግቧል።
አቶ ተስፉ ዋጂ በክላስተር ተደራጅቶ አቮካዶና ፓፓያ ከሚያመርቱት ገበሬዎች አንዱ ናቸው። እሳቸው እንደሚሉት መጀመሪያ እርሻውን የጀመሩት ከሀገር ውስጥ ገበያ አልፎ ለውጭ ሀገር ገበያ ለማቅረብ ነበር። ይሁን እንጂ ይሄ አልሆነም። ለሀገር ውስጥ ገበያ አቅርቦቱ ተግዳሮት የሚሉትን እንደሚከተለው ያቀርባሉ።
ትልቁ ችግር የመሸጫ ቦታ የለንም። ደላላ ነጋዴ መጥቶ ተጫውቶብን ነው የሚገዛን። በአግባቡ መንግስት ችግራችንን ተረድቶ የመሸጫ ቦታ በቂ ቦታ ሊሰጠን ይገባል። መላ ኢትዮጵያ ላይ በቂ የሆነ የመሸጫ ቦታ ብናገኝ በማህበሩ መሰረት እያከፋፈልን ህዝባችንን እናጠግባለን። በቂ ምርትኛ ኤክስፖርት ለማድረግ ነው ትልቅ እቅዳችን። ኤክስፖርት ለማድረግም ነው የተነሳ ነው አነሳሳችን። አቮካዶም የተከልነው ፓፓያም የተከልነው ለኤክስፖርት ነው። ነገር ግን ኤክስፖርት እናደርጋለን ብለን ያመረትነው ምርት ከደረሰ በኋላ ግን ኤክስፖርት ማድረግ አልቻልንም። ኤክስፖርት ማድረግ መቻል አለብን። ኤክስፖርት ማድረግ ካልቻልን ግን ምርታችን በአግባቡ ተነስቶ መሸጥና ወደ ገንዘብ መቀየር አለበት። ወደ ገንዘብ ለመቀየር የተዘጋጀልን አንድ ድል ነች። ቅዳሜና እሁድ ኦሮፍሬሽ የሚባል አዳማ ላይም አዲስ አበባ ላይም ተዘጋጅቶልናል። ያን እየተጠቀምን ነው። ነገር ግን አጥጋቢ አይደለም።
አክለው መንግስት በገባልን ቃል መሰረት ከረዳን የፓፓያና የአቮካዶ ተዋጽኦ ምርቶችን ለውጭ ሀገር ገበያ ለማቅረብ አቅሙ እንዳላቸው ይናገራሉ።
አትክልትና ፍራፍሬን በተመለከተ ኢትዮጵያ በቂ አቅም አላት። የትኛውም ክልል ማምረት ይችላል። የትኛውም ገበሬ መስራት ይችላል። ኤክስፖርት ማድረግ እንችላለን። መንግስት ነው ያላመቻቸልን። መንግስት ካመቻቸልን ሜድ ኢን ኢትዮጵያ ሚል ጁስ በፓፓይ፣ በሙዝ፣ በቲማቲም፣ በአቮካዶ፣ በማንጎ፣ በተለያዩ አትክልትና ፍራፍሬዎች በትክክል አገራችንን ኢትዮጵያን ማስጠራት እንችላለን። ትልቅ አቅም አለን። መሬታችን ምቹ ነው። ለመስራት የተመቻቸ ነው። በጣም የሚገርሙት ጥሩ ጥሩ ባለሙያዎች አሉን። በመንግስት መስሪያ ቤት በግብርና ደረጃ ጥሩ አመራር የው ዛሬ ምርታችንን አይታችሁታል እንዴት እንደሚያምር። ኤክስፖርት ማድረግ የምንችልበት ደረጃ ላይ ነው ያለነው። እኔ እንደ ግል እንደ ማህበራችን ልናገር እንጂ እንደ ከተማችን እንደዚህ እንደ ሹቢ ገሞ ይባላል የቀበሌ ገበሬ ማህበር፣ በዚህ ገበሬ ማህበር ውስጥ አልፎም ተርፎ በአርባ ቀበሌ ውስጥ እዚህ ወረዳ ላይ ዱግዳ ላይ ያለ ገበሬ ማህበር በጠቅላላ አምራች ነው፣ ደካሚ ነው፣ ጎበዝ ነው፣ ጥሩ ጥሩ ሰራተኛ ያለበት አገር ነው። ልክ እንደዚህ ኢትዮጵያ ውስጥ ብዙ ባለሙያዎች አሉ።
ረዳት ፕሮፌሰር በያን አህመድ የግብርና ምጣኔ ሀብት ባለሙያ ናቸው። ኢትዮጵያ በቂ የእርሻ መሬትና ተስማሚ አየር እያላት የአትክልትና ፍራፍሬ ምርቶችን ለምን ከውጭ ሀገር ታስገባለች ብለን ለጠየቅናቸው ጥያቄ የሚከተለውን ብሎናል።
ፍራፍሬውን ፕሮሰስ የሚያርገው ኢንዱስትሪ ወይም ፋብሪካ ብዙም ኢትዮጵያ ውስጥ የለም። ያሉት በቁጥር 5 የማይበልጡ ናቸው። ሁለተኛ ደግሞ አቅርቦት ችግር አለ። የእነሱን አቅርቦት፣ ሌላ ደግሞ የፍራፍሬ ሁኔታ ራሱ ፍራፍሬ አንድ ወቅታዊ ነው።
በዚህ ጉዳይ ላይ ሌላ ሀሳባቸውን የሰጡን የኦሮሚያ ኢንዱስትሪ ልማት ኮርፖሬሽን ኃላፊ አቶ ሲሳይ ገመቹ እንደ ኦሮሚያ ክልል የእርሻ ምርቶች ለኢንዱስትሪ አቅርቦት እንዲመቹ በክላስተር አደራጅቶ እየተሰራ መሆኑን ገልጾ የፓፓያና የአቮካዶ እርሻዎች ከእነዚህ አንዱ መሆኑን ይናገራሉ።
በሀገራችን የኢንዱስትሪ ፓርኮች መስፋፋት በቅርብ ጊዜ ተጀምሯል።
አሁን ደግሞ ኢንቴግሬትድ አግሮ ኢንዱስትሪያል ፓርክ ወይም የተቀናጀ የግብርና ማዕከላት እየተሰሩ ናቸው፣ የተገነቡ ናቸው። በኦሮሚያም በአርሲ ነገሌና ዝዋይ መካከል ቡልቡላ በተባለ ቦታ እጅግ በጣም ትልቅ ቡልቡላ የተቀናጀ አግሮ ኢንዱስትሪያል ፓርክ እየተገነባ ነው ወይም ተገንብቷል። እዚህ ውስጥ ባለሀብቶች የገቡ ናቸው።
አምራች ገበሬዎች ምርቶቻቸውን ለኢንዱስትሪ ለማቅረብ እንዳይቸገሩ በኦሮሚያ ክልል ውስጥ 10 የተመረጡ የአቅራቦት ቦታዎች ተሰርቶ ስራ ሊጀምሩ እንደሆነ የሚናገሩት ደግሞ አቶ ሲሳይ ገመቹ ናቸው።
አርሶአደሮች እንግዲህ አርሶአደሮቹና አርብቶአደሮቹ ወደ ቡልቡላ እያንዳንዱ ዜጋ ማምጣት ውስጥ ሊቸግሮ ስለሚችል ምንድን ነው አንዱ የታሰበው? በቅርብ ቦታ ከዚህ ቀደም በተለምዶ በአገልግሎት ህብረት ስራ ሲባል የነበሩ አሁን በዩኒየን።
ለአሜሪካ ድምፅ ለተጠናቀረው ዘገባ ከአዲስ አበባ ምትኩ ፍቃዱ።
አመሰግናለሁ ምትኩ ለዘገባው። የተከበራችሁ አድማጮች የምሽቱ ዝግጅቶቻችን ተጠናቀቁ። በፕሮዲውሰሯ ብርሃን ኃይሉ፣ በዋና አዘጋጇ ጽዮን ግርማና በመላ ባልደረቦቼ ስም የምሰናበታችሁ ያስተናገድኳችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እባክዎ ራስዎን ከኮቪድ-19 ከበሽታዎችና ከአደጋዎች መጠበቅ አይዘናጉ። ሰላም ጤና ይስጥልኝ። በደህና አደሩ። Thank you.